ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ ዶት ኦርግ በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መስከረም 26 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ መስከረም 26 ቀን 673 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
አድማጮቻችን፣ በቅድሚያ በኮሎኔሉ የተሰጠውን ሹመት አስመልክቶ ከዝግጅት ክፍላችን የቀረበውን ሀተታ እናሰማለን። በማስከተልም ከሁለት ዓመታት በፊት ጉልቻ ቢቀያየር ወጥ አያጣፍጥም በሚል ርዕስ በፍኖተ ዴሞክራሲ ተላልፎ የነበረውን ጽሑፍ በመጨረሻም ፉገራ ፖለቲካ በሚል ርዕስ በሐማቱማ በቀረበው ጽሑፍ ክፍል አንድ ዝግጅታችንን እናጠቃላለን። በቅድሚያ ዜና።
አገዛዙ የሚፈጽማቸውን አስከፊ ተግባሮች በተደጋጋሚ ሲነቅፉ የነበሩት ታዋቂው ጋዜጠኛ ታዲዮስ ታንቱ ከሶስት ወራት እስር በኋላ ማክሰኞ መስከረም 25 ቀን የተፈቱ መሆናቸው ታውቋል። ጋዜጠኛው ሲፈቱ ለዜና ተቋሞች በሰጡት ማብራሪያ ይህን ያህል ጊዜ በእስር ሲቆዩ ምንም አይነት ክስ እንዳልተመሰረተባቸው ገልጸው ያሰራቸው አካል ማን እንደሆነ ለባለስልጣኖች ጥያቄ ቀርቦ ሁሉም ማን እንዳሰራቸው እንደማያውቁ መናገራቸውንም ገልጿል ብለዋል። የ7 አመቱ የወያኔ አስከፊ አገዛዝ ቀጥለው የሚገኙት ባለተረኞች የዜጎች መብት ረግጦ መግዛትን አጠናክረው የቀጠሉበት ሲሆን ጋዜጠኛው ለሶስት ወራት ጊዜ ያለ ፍርድ በመሰቃየታቸው በባለስልጣኖች ላይ ክስ ለመመስረት እቅድ እንዳላቸው ገልጿል። የሰላምና የጸጥታ ሁኔታ በሚል አጀንዳ እስር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ እንደሚያካሄድ ተገለጸ። ስብሰባው እንዲካሄድ የጠየቁት አሜሪካ፣ እንግሊዝ፣ ኖርዌይ፣ ኢስቶኒያ፣ ፈረንሳይና አየርላንድ ናቸው ተብሏል። በስብሰባው ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ ቀደም ብሎ 7 የተባበሩት መንግስታት ድርጅት ኃላፊዎችና ሰራተኞች ከኢትዮጵያ ስለወጡበት ሁኔታና እንዲሁም በአገሪቱ ስላለው ቀውስ ንግግር ያደርጋሉ ተብሎ ይጠበቃል። አሜሪካና የተባበሩት መንግስታት ድርጅት ባለስልጣኖች የተባረሩት ግለሰቦች እንደገና በኢትዮጵያ ተመልሰው እንዲሰሩ ግፊት ያደርጋሉ ተብሎም ይጠበቃል። ባለፈው ሳምንት በተደረገው የድርጅቱ ስብሰባ ላይ ግለሰቦቹ መባረራቸውን የሚያወግዙ ኢትዮጵያን ከተባበሩት መንግስታት ድርጅት ጋር እንድትተባበር የሚጠይቅና እንዲሁም የሰብአዊ እርዳታ እንዳይደናቀፍ የሚያሳስብ በአየርላንድ የተዘጋጀው ረቂቅ የጋራ መግለጫ ውድቅ የተደረገ መሆኑ ሲታወቅ በዛሬው ዕለት ተመሳሳይ ረቂቅ መግለጫ በምዕራባውያን አገሮች በተባበሩት መንግስታት ድርጅት ሊቀርብ እንደሚችል ተገምቷል። IOM የተባለ የሚጠራው የስደተኞች ጉዳይ ድርጅት በኢትዮጵያ ውስጥ ከቤት ንብረታቸው ለተፈናቀሉ ወደ 1.8 ሚሊዮን ለሚገመቱ ዜጎች መጠለያ ለማቅረብ 21.5 ሚሊዮን ዶላር እንደሚያስፈልገው ገልጿል። ድርጅቱ በሰጠው መግለጫ በትግራይ ለ233 ሺህ ተፈናቃዮች በ53 መጠለያ ጣቢያዎች ድጋፎች እየደረገ መሆኑን የገለጸ ሲሆን ትምህርት ቤቶች ወደ መጠለያነት ተለውጠው አገልግሎት እየሰጡ መሆናቸውን ጠቅሷል። ድርጅቱ ባለፈው ዓመት ሐምሌ ወር ላይ ወደ 70 ሚሊዮን ዶላር እርዳታ እንዲደረግለት ጠይቆ ያገኘው 31.7 ሚሊዮን ዶላር ብቻ እንደነበረ ገልጾ በአሁኑ ወቅት አገልግሎቶቹን ለማሟላት የግድ የ21.5 ሚሊዮን ዶላር እንደሚያስፈልገው አስታውቋል። በጦርነቱ ምክንያት በትግራይም ሆነ በአማራ አካባቢዎች ትምህርታቸው የተቋረጠባቸው የከፍተኛ ትምህርት ተማሪዎች ለረጅም ጊዜ ከትምህርት ገበታቸው በመቀሳቸው ምክንያት የወደፊት እድላቸው እያሳሰባቸው መሆኑ እየተናገሩ ይገኛሉ። ከተለያዩ አካባቢዎች ወጣተው በትግራይ አራት ዩኒቨርሲቲ ውስጥ ሲማሩ የነበሩ ተማሪዎች ትምህርታቸውን አቋርጠው ከመጡ በርካታ ወራትን ያስቆጠሩ ቢሆንም እስካሁን ድረስ ይህ ነው የተባለ መፍትሄ ያላገኙ መሆናቸው ተናግረዋል። በአገዛዙ በኩልም መፍትሄ በአስቸኳይ እንደሚሰጣቸው ቃል እየተገባላቸው ቢሆንም እስካሁን ምንም አይነት ምላሽ አለመሰጠቱ ብዙዎቹን አሳስቧቸዋል ተብሏል። ተማሪዎቹና ወላጆቻቸው ድምጻቸው ይሰማ መፍትሄ ይሰጠን በማለት እንቅስቃሴ ያደረጉ መሆናቸው ታውቋል። ከዚህም በተጨማሪ ወልዲያ ዩኒቨርሲቲ ትምህርት ከተቋረጠ በርካታ ወራቶችን አስቆጥሯል። ከትግራይ ወጥተው በተለያዩ የሀገሪቱ ዩኒቨርሲቲዎች ውስጥ የሚገኙ ተማሪዎችም ተመሳሳይ ችግር ውስጥ መውደቃቸው ይታወቃል። በወያኔ የተከፈለ ወሬ የሚፈረከው CNN ረቡዕ መስከረም ባሰራጨው ዘገባ የትግራይ ጦርነት በተከሰተባት ወቅት የኢትዮጵያ አየር መንገድ የጦር መሳሪያዎችን በአዲስ አበባ በኤርትራ መካከል ሲያጓጉዝ እንደነበረ የሚያሳይ መረጃ አግኝቻለሁ በማለት ዘግቧል። የዜና ተቋሙ አግኝቻለሁ ያላቸውን የአየር መንገዱን የእቃ ጭነት ሰነዶች ማኒፌስት ከዘገባው ጋር በማሰራጨት ባቀረበው ትንታኔ የትግራይ ጦርነት በተጀመረ በመጀመሪያ ሳምንታት ውስጥ በርካታ የኢትዮጵያ አየር መንገድ አውሮፕላኖች ከአዲስ አበባ ወደ አስመራ የጦር መሳሪያዎችን ማሰራጨቱን ተረጋግጧል ካለ በኋላ አየር መንገዱ በዓለም አቀፍ ደረጃ የተከተለውን መሳሪያ በማጓጓዝ ወንጀል ፈጽሟል በማለት ሊወነጅል ሞክሯል። CNN በዘገባው ላይ የኢትዮጵያ አየር መንገድ በአሜሪካም ሆነ በሌሎች የዓለም አካባቢዎች አገልግሎቱን በማዳረስ በርካታ ትርፍ ስለሚያካብት ሊከለከል ይገባል የሚል እንደምታ ያለው ዘገባም ጽፏል። የኢትዮጵያ አየር መንገድ ምንም አይነት መሳሪያ እንዳላጓጓዘ ገልጾ መልስ የሰጠ ቢሆንም በሌሎች ያገዛዙ አካሎችና ወስጣኖች በኩል ግን የተሰጠ መልስ የለም። የተባሉ ሰነዶች የተገኙት ከአየር መንገዱ የተባረሩ ከተባሉ የትግራይ ወላጆች በመሆኑ ትክክለኛነቱ አጠራጣሪ ሊሆን ቢችልም የአሜሪካው የባይደን አስተዳደር በቅርቡ ለመጣል ላቀደው ማዕቀብ ሊጠቀምበት ይችላል የሚል ግምት የሚሰጡ ክፍሎች አሉ። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁ ወገኔ ከተማኛ ሀገሬ አንድነት መገናታሪ ወገኔ ከተማኛ ሀገሬ አንድነት መገናታሪ መጀማይ ሳርም ኢትዮጵያዊነቱ መኖርና ይጣ
ከፍ ለንከፍ ተያይዞ ሰፍ የተለምዶውን ጉልቻ ቢቀየር ወጣ ያጣፍጥም ብለን ነበር። ሰውየው ማለትም ኮሎኔሉ ለጉልቻ ቀየራን ሰንፎ ህዝብ የጠላቸውን እነ ደመቀን تاكلا اومان وزتا بيتولا قدوبت بزيوبتا چواق ويتوا چوال كانتبا ويم وچقود دا منستير لمهون سيرمت امت ايق ويون داقمو بماي فلقو يتمرت منستير بلو عباساش توتال وغايك عرم سيدارونا ونام يبهير يهيمانو تاستواز قون تبقو بلوم لمس عدك تروال سيواشنو በየቦታው የመደባቸው ማን ተባሉ ማን የኮሎኔሉ ታዛሽ ካድሬዎች ሊባሉ የሚችሉም ናቸው በቁልፍ ቦታዎች ግን የራሱን የብሔር ሰዎች ለመሾም በመነሳቱ አማርኛ ሲነገር በሰማ ዋቀዮ ይክሰፈን ሲል የቆየውን የኦነግ አመራር የባህል ሚኒስቴር አድርጎታል ከዚህ የላቀ ምን ንቀት ምን ስድብ ይታሰባል ከዚያም የተውጣጣን ነው በማለት ኮሎኔሉ ለሽግግር ሂደት ሌላ አማራጭ ያመጣ መስሎ ሊቀርብ ሞክሯል መደመር እንዳለው ጥራዝ ነጠቅነት ነው የቀቤ ምን ዝቃጭ ነው እንደተባለው ሁሉ አለው አለው ባዩ ኮሎኔል ስለሽግግር ግንዛቤው ዜሮ መሆኑን ብዙ ጊዜ አሳይቷል ከዚህ በፊት በሽግግር ጉባኤ የተሳተፈ ሁሉ ሚኒስቴር የሚሆን መስሎት በቂ ቦታ የለንም ሲል ተደምጧል ሌላ ጊዜ ደግሞ ድርጅቶች እርስ በርስ የተጣሉ ናቸውና የጋራ ውይይት አይቻልም አያሻቸውም ብሎን ነበር የሽግግር ሂደት ግን የሚያስፈልገው ቅራኔ ባለበት እርቅን ለመሻት በመሆኑ ኮሎኔሉ የነገሩን ውል እንደሳተው ግልጽ ሆኖ ቆይቷል ስለዚህም ወዳጅና ካድሬ ከሚባሉ አካባቢዎች ሎሌዎችን መልምሎ ሁለገብ ስብስብ ወይም ካቢኔ መሰረትኩ ሊል የቃጣ ከንቱ መሆኑን ዳግም ለናስረዳው እንገደዳለን የኦነግ የባህል ሚኒስቴር ሌላ ጸራማራ ላወዛጋቢው ትምህርት ሚኒስቴርነት መመደቡ አነጋጋሪ መሆኑ ሲያንስ ነው እስላም ስም ያላቸውን መሾሙን በሃይማኖት እኩልነት ማረጋጋት ጭንቀት እንዳደረገው አስመስሎ ሊሸጠልን ሞክሯል ሙፈሪያት ከማል እስላምናት ወይስ የዘረኛ ካድሬ ተሹመው በየፈርጁ የዘረኛ ስርዓት መጋዣነታቸውን ያስመሰከሩ ሹሞች ሁሉ የመጀመሪያና ዋና መለያቸው ዘረኝነታቸው ነው። ይህ ሀቅ ሆኖ ሳለ ኮሎኔሉ ሲያሾፍ በፓርላማ በሄረተኛ በካቢኔ ግን አገራዊ ኢትዮጵያ ሆኖ ሲል የቧልት ማሳሰቢያ አሰምቷል። ኦነግ ኢትዮጵያዊ ሊሆን ታከለ ኡማ ዘረኝነትን ሊተው የማይታሰብ የማይጠበቅ ነው። ኮሎኔሉ ራሱ የኢትዮጵያ ጠቅላይ ሚኒስትር ተብሎ ይያለ ከጥበቱ ወጥቶ ኢትዮጵያዊ ሊሆን እንዳልቻለ መላው ህዝብ ያውቃል። ከዚህ በተያዘ የሚያስደስተውና የተጠበቀው ክስተት ግን የኢሃፓን አንጃ የሚመለከተው ነው። የጓዶቻቸውን ደም ረግጠው ሰማዕትን ክደው ኮሎኔሉ ጫማ ስር ወድቀው ራሳቸውን ያዋረዱት አንጃዎች በቋመጡት ደረጃ ማባበያ አገኘነው ከመሉት ጠቅላይ ሚኒስትራቸው አላገኙም ያገኙት ሀፍረትና ውርደትን ብቻ ነው በወደብ ሚኒስትር መስሪያ ቤት እንኳን መከተልነትን አላገኙም የታላቋ ትግራይ በሚል ተስፋፊ ካርታቸውን ከመጀመሪያው የሰሩትና ያፓንም ይወጉት እና ረጋዊ በርሄ የድንበር ኮሚቴ ተብለው ሹም ሲሆኑ ያንጃው አዛውንት አጨብጭቦም ቀርቷል የእንደምሆን በነነግራቸው ያድርባይነት ጽምብል ጋርዷቸው ከመኞታቸውና አጉል ተስፋቸው ውጭ ማየት ተስኗቸው ራሳቸውን በነቂስም በጅምላም ለከረፋው እንደታጋልተው ተገኝተዋል አድርባይነቱንም የቻሉበት በልጣቸው ተገኝተዋል ደመቀ በሹመቱ ጸንቷል ማናለ እንደሱ አማራውን ያስፈጀ ለሹመት ቆመጡት እንበየነ መረራ ዳኛቸው ወዘተ ሁሉም እስካሁን ባለው ውርደታቸውን ተከናንበው ግን እርቃናቸውን ቆመው እየታዩ ናቸው ወጣም ወረደም ግን እንከፍለን ከፍ ተቃቅፎ ዘፍ መሆኑ ተረጋግጧል ኮሎኔሉ ሊዞ ድሮስ የት ሊደረስ ዘረኛውን የወያኔ ስርዓት እየቀጠለ ያለው በስልጣን ላይ ያለው ኦህዴድ ብልጽግና ነው ድል ለኢትዮጵያ ህዝብ ኢትዮጵያን የማዳን ትግል ዘረኞች ይውደሙ ቀየር ወጣ ያጣፈጠም ሁሉም ካዙሪቱ አመልጡም በሸረሪት ወጥመድ እንደ ተያዘ ዝምብ ቢፈራገጡም አመልጡም የደርጉ ኮሎኔል ስልጣኑን ያደላደለው ጓደኞቹን በብዛት ገድሎ ነው ሲሳይ ሀብቴ ኪሮስ አለማየው አጥናፉ አባተ ወዘተን ጨፍጭፎ ነው ስልጣኑን ያጠናከረው ይህ ሰበላ የኢትዮጵያ የፖለቲካ ዘበናዮች ኡኡ የሚያሰኙ ናቸው። የፍጹም ስልጣን ጥማቸውን በአጋሮቻቸው ላይ መነሳታቸው የግድ ያደረገባቸው መፍት ፈላጊውን ህዝብ ሳይሆን የራሳቸውንም ጓደኞች መግደል ማስወገድ የግድ ይሆንባቸዋል። እኩዩ ኮሎኔል የተያያዘውም ሂደት ተመሳሳይ ነው። ሚስቱ ስትቀር የማይመነጥረው የለም። እሷም በስልጣኑ ከመጣች ተራ ጠባቂ ናት። አፋሻ ጎንባሽ መሆን አያድንም። ሀፍረተቢሱ ወያኔ ሳይቀር አምባገነን የሚለው ኮሎኔል መግቢያ መውጫው ጠቦታል። የሰሞኑ ሹምሽር የቀውጢና መደናገር ምልክት ነው። የሚኒስትሮችና ከንቲባዎች መለዋወጥ አስቂኝ ሊሆን ሲችል የማያስቀን የአገራችን ዕጣ ፈንታ ስለሚያስቆጨን ብቻ ነው። ስለ ብረት ተማርኩ ያለውን የእርሻ ሚኒስቴር ማድረግ በቀጥቃጭነት ማረሻ ይሰራ ካልሆነ ከቶም ፍሬቢስ ነው። ጉልቻ ሊቀያየር ሞክሯል። ይህ ግን ወጥ እንደማያጣፍጥ ከተነገረ ዘመን አልፏል። ታከለ ኡማ የተባለውን ዘረኛ ተተካዋለች የተባለችዋን ሴት መስፍን ወልደ ማርያምና ሊተካው ፈላጊ ማፈሪያ ዶክተር ሲያመሰግኗት መሰማቱ ምንኛ የዘረኞቹ ሞዛዛ እንደምትሆን ከወዲሁ ጠቁሟል። ታከለ ኡማ ከቦታው የተነሳበት አንድም እስካሁን የበላው ይበቃል ቦታ ልቀቅ በሚል ሲሆን እስካሁን ለሰራው ሁሉ ተጠያቂው ኮሎኔሉ ራሱ በመሆኑ ከቦታው መነሳት ያለበት ታከለ ሳይሆን በቅድሚያ ኮሎኔሉ መሆኑ መታወቅ ያለበት ነው። ለማ መገርሳ ሰልፉ ወደ ወያኔና ወደ ባለመንጫዎቹ ዘንበል በማለቱ አሜሪካኖቹ ጠርተው አርፈ ተቀመጥ ባሉት መሰረት ሆዱን አስቀድሞ በድን ሆኖ የቆየነውና ከቦታው ተነሳ መባሉ በተጨባጭ ትርጉም የለውም። በነበረው ጊዜ እንደ ማሊ ኮሎኔሎች መፈንቀልም ያዘጋጀ መሆኑ ሲወሳ አልሰማንም። የኢትዮጵያ ጦር የሚባል ከጠፋ ዘመን አልፎታልና ለሀገር በሚል ሽፋን እንኳን አብረው ሊንቀሳቀሱ የሚችሉ አይደሉም የኛ ከርሳሞች። ቦታ ማሸጋሸግና ጉልቻ መቀያየር ኮሎኔሉን ከውድቀቱ ከቶም አያድነውም። ጊዜ መግዛቱ ውሱን ነው። ህዝብም አጋሮቹም ይነሱበታል። አንድ ጠዋት ከናጫፋሪዎቹ መቀመቅ የሚወርድበት ሁኔታ ዱብዳ ሆኖ ይከሰትበታል። ብልጦቹ መጋጃዎች በጊዜ ላጥላጥ ይላሉ፣ ጅላንፎ ዳሞች ግን በሰደዱ የሚቃጠሉ ይሆናል። ኮሎኔሉ ኢትዮጵያን በገሃድ ዘርፈውና አድምተው የነበሩት ላይ ምንም የይፋና ህጋዊ ክስ አልመሰረተም። እነበረከት የጨዋታ ቅጣት ተሰጥቷቸዋል፣ መፈቻቸው ሩቅ አይደለም። እነገነት ዘውዴ፣ ስዩም መስፍን አዜብ ጎላ ወዘተ ላይ ምን ከሰተ መሰረተ መልሱ ምንም ነው። አብረው ሲበሉን ከረሙ ዛሬው አብረው ያገሳሉ መሞኘት አያሻም። በኢትዮጵያና በህዝቧ ላይ የተወሰደውን ጸያፍ እርምጃ ሁሉ የወሰኑት እነ ኮሎኔሉ እንጂ የቻይና ሱፍ ለብሰው የተገሸሩት መሐየም ሚኒስትሮችና ሹሞች አይደሉም። እርማት ከተባለ ኮሎኔሉ ሳይሆን አራሚ እርምቱን ኮሎኔሉ ላይ ማድረግ ያለበት ህዝብ ነው። አላጠቢዎቹ ግንቦቴዎች ሆኑ አንጃዎች ፋይዳ የላቸውም። ቀባሪ ብቻ ነው ያጡት። ጉልቻ ቀየራ ተቃዋሚ ተፎካካሪ ማሰር ፍጅት ማጥጧጧፍ የወዳቂ አገዛዝ ምልክቶች ናቸው። ኮሎኔሉ የህዝብ ድጋፍ እንደተጠበተና እንደተጨነቀ ይጠቁማል። ለሊባኖሶች አልቃሽ ቱሪስት ገያጅ ከመሆንና ራሱንም እስከማዋረድና መሳቂያ እስከመሆን ሳይቀር አዋርዷል። ኮሎኔሉ ማጣፊያው አጥሮታል። ከወየበም ካመት በላይ አለፈ። በስልሳው መስሏቸው የነበሩ ሳይቀሩ ከገለባ የቀለለ በስልጣን ጥም ያበደ አፈቀቤ ቄሮ መሆኑን ተረድተው ደምድመዋል። ወደላ እያሉት ያሉትም ሰውነቱ ስላበጠ ብቻ አይደለም። መውጫው አሁንም የሽግግር ሂደት ሆኖ ሳለ ይህን አማራጭ ሊቀበል እንዳይችል ፍጹም ስልጣንን ፈላጊ ነው። እንኳን ከህዝብ ከጓደኞቹም ስልጣን ሊካፈል ፈላጊ አይደለም። ራስ ወዳድ እንጂ አገር ወዳድ አይደለም። ይህም ገደል ይዞት እንደሚገባ ምንም አያጠራጥርም። ለስቃይ የተዳረገው ህዝብ አንድ ጀንበር በቃይ ማለቱ አይቀርም። የማሊን አገዛዝ ያደባየው የህዝብ ትግል ነው። መፈንቅል ያደረጉት ባቋራጭ የመጡ ናቸው። በነገራችን ላይ በወረርሽኙ ትግል አይቻልም የሚባለው ልቦለድና ማስተኛ መሆኑ በሚገባ ተጋልጧል። በቅድሚያ ሞት ካልቀረ ታግሎ መሞት መመረጥ ያለበት ነው። አምባገነኖች ከቤላሩስ እስከ ማሊ ወዘተ አፈና ቢያካሂዱም ህዝብ ትግሉን አላቆመም። ለወቅቱ አመቼ የሆነን ትግል ስልት ይዞ ትግልን መቀጠል ተገቢ ነው። አድማ በየአይነቱ አገዛዙን መሻጠር፣ ማዕቀብ፣ ጸረ ህዝቦችን ማዋከብ፣ ለአገዛዙ ሳንቲምም አለመስጠት፣ ለተበደለውና ለፍጅት ለተዳረገው ህዝብ ረዳት መሆን፣ ማስታጠቅ፣ አድርባዮችን ማክሰም ወዘተ ብዙ ክፍት የሆነ የትግል መስክ አለ። የሚታገል ካለ በውጭ አገር ያሉ ወገኖች ያገዛዙ ጭራና የገደል ማሚቴ መሆንን ተተው ከህዝብ ጎን መቆም ይችላሉ። አማራውንና ክርስቲያኑን የምንታደገው በስሙ ተጠቅመው ጸረ የሆኑትን ቆሻሾች በማስወገድ ነው። በእያሉበት በሙስሊሙና ክርስቲያኑ መሃል ዘመን ያስቆጠረውን አንድነት የቄሮ መንጋና የአይሲስ ተከታይ ጽንፈኞች እንዳያጠፉት በመታገል ነው። እኩልነት፣ አንድነት፣ ኢትዮጵያዊነት ሰንደቃችን ይህ ነው። ታሪካዊው አረንጓዴ ቢጫ ቀይ የዘረኞች ቡትቶ በሁሉ ፈርጅ ይጥፋ። ኢትዮጵያዊነት ያቸንፋል። የዘረኞች ተለጣፊዎች ይወገዱ። ከያፓ ጎን ተሰልፋችሁ ለኢትዮጵያ ታገሉ። የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ። ቆራጥ ህዝባዊ ትግሎችን ሁሌም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን፣ በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም። ህዝባዊ ትግሉ እስካላስገደዳቸው ድረስ ለጨቋኞች ገዥነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከሀያ ስምንት ዓመት መራራት ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካችን አንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲተጠርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጎ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስፍኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያና አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ፍሬት ያመጣልናል፣ እርቅ ፍቅር ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይሲ ግብና ዓላማ ሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለል ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚሰኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቀረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳ ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል።
አምባገነናዊ ግን ባስከሮ አሜሪካ የነሆለ ለመንግስት ነው የምትመኝልን ለታቆምም እየጣረች ያለችው ይሄንኑ ነው። የገዢ ምርጫዋም ይሄን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው ንክሩማህን አስገልብጣ ቡችላ መንግስት ያቆመችው አለንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው የነ መንግስቱና ገርማሜን መፈንቅል ያከሸፈችው ወያኔን ለስልጣን ያበቃችው ሻዕቢያን ደግፋ ለግንጠላ ያበቃችው የግብጽን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋጃዋን እንጂ ነፃ መንግስት እንዲኖረን አትፈልገም። ጋሬጣ ነበረች አሁንም በዚሁ ብሶባት ቀጥላለች። ያገራችንና ያከባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ተፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግልጽ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኖራችሁ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ አምባሳደር መሾም ለምህረት ህግ ማዘጋጀት ያውም ሁሉም የፖለቲካ ስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቀጡ በዚህ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ለናቅስ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ ዓለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው አመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማስ ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው።
በሰሞኑ የታየውን የሻዕቢያን መሪ የማንቆለ ጳጳስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብነን ሁለት አይደለንም ሲል ከሰላሳ ዓመት በላይ ልዩ ህዝቦች ነን አማራ ኢትዮጵያ ቀኝ ገስቶናል እኛ ፓስታ በሊታ ስልጣን ህዝብነን አማራ ኢትዮጵያኖች ሐላቀር ህዝቦች ናቸው ንጻነት ሐርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብነን ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይሄ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አግላገጠ። መረዳት ያቃታቸው ተገረሙ። ሻዕቢያው በአዲሱ ሹም ለመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እጥድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻዕቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነርቶታል። በቂ ተመክሮ ነበረን ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር ይቅርታ ገለመሌ እያሉ ለአንድነት የተሰውትን ብዙ ሺዎችን በሻዕቢያ የተረሸኑ ወጣቶችን መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ ለጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን በሻዕቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻዕቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን አማራውን ጠላት ብሎ መጨረሱን ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን ጠባቦችን ማጠናከሩን ወያኔን እጅ ይዞ ለቤተ መንግስት ማብቃቱን ኢትዮጵያ 100 ዓመት ያልሞላት ህዝብ በቀኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻዕቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምትርቀን በእናቴን መልሱ ግልጽ ነው። በባድሜና ባዲሮ ቢወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስኳናው ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያፈረሽ ምቹ ጊዜ መጥቶላታል። እስራኤል የቀይ ባህር ባረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላቷና ጨብጨባ ከመስተናገዷ ውጭ ምን ጥቅም ታገኛለች? አሳቢሉናል አንዳንዶቹ። ኢትዮጵያ አሳብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባሽ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ትፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጪያችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ፍራጥ ሆነው በሚሰቃዩበት የኤርትራ ስርዓቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባሽ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ምፈትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፈግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት ማስፋፋት ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሮን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተና አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይሄን አቀስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትደረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ተቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ያፓን የአማራ ትምክህተኛ ብሎ አውግዞ ለአመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሶሹም ፍቅርና እርቆች የሚመለከቱን ባይሆኑ መጣበቅ ያለበት ነው። አዲሶሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጥኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም በአዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል። በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን ያገሩ ባለቤትን ማማከረን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ በስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ካሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፈገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ።
መድበስበስና መዘንጋት የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት በተስፋ መደለል ማዘናጋትና ስልጣናቸው ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በጃዙሩም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን እያሰሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው። በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር ያየነው ታሪክም ተረስቶ
የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ ሀገራችንን ሊያጠፋ ሁለተኛ እድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ። ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ። ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ። በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቅጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን፣ ሊሰየሙብን፣ አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድ ማ ብንላቸው ተገቢ ነው። ማናቸው ለመሆኑ ድንገት አዳኝ ስርየት አምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጻረው የተገኙ? ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቁኑ ህዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተድበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለ ሰውነት ማጀብና በከንቱ መንጫጫት እጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ህዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ አውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውግዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጭፍኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና አገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበር ሰካ ከያፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንሆንም። ሐቁ ይነገር ከተባለም እንደ ከሃዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናስፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን፣ ከእምነታችን፣ ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፈላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ለአንዴም ለሁሌም ሀገር አድን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። በአምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቀና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ለህቅበሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ ያገራችንን እጣፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑምም። መደመር የሚሉት ፈሊጥ መፈገርና መገዛት መሆኑ አከራካሪ አይደለም። ከጊንጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንሳ ካልገባ ይቅርታ እንኳን ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም ባምባገነንነት ህዝቡን እያሰቃየ ያለው ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ፈኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰል እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል በሰፊው። የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆን ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግራለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔ ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማስተለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቀጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ተርሳደሮች። እቅጩ ይህ ነው። የኢትዮጵያ ህዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን። We shall never know.